ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ክፍል ሁለት ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍት ዓለም ፕሮግራማችን ይቀርባል። በፋሲካ መለሰ የተደረሰውን ከኒያ ልጆች ጋር መጽሐፍ ትረካ ክፍል 16 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ከኒያ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዝያ 2008 ዓመተ ምህረት አዲስ አበባ። መታሰቢያነቱ ለባለ ታሪኮቹ ለኒያ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ። ክፍል 16 ምዕራፍ 13 ያምሳለቃው ግቢ። ስለ ማዕከላዊ እስር ቤት ገጠመኙ ሊያወራኝ የተቀጣጠር ነው ስንሳይ ቤት ነው። የተለመደውን ምሳ በልተን ቡና ከጠጣን በኋላ ጊዜ ሳላጠፋ እሱ ያምሳለቃ ግቢ የሚለውን የማዕከላዊውን በር አስከፈትኩት። ከዚያ የሰቆቃና የገሃነም የደርግ ጽህፈት ቤት በሽፍን መኪና ጭነው ማዕከላዊ አራገፉን። ማዕከላዊ በአሁን ሰዓትም ማዕከላዊ ነው። የት እንደሆነ ታውቀው የለ? ከሰሜን ሆቴል ዝቅ ብሎ ከፒያሳው የጊዮርጊስ ቤተ ክርስቲያን ከፍ ብሎ የሚገኝ የማሰቃያ ተቋም። ያን ጊዜ ሶስተኛ ፖሊስ ጣቢያና የልዩ ወንጀል ምርመራም ተብሎ ይታወቃል። ግቢው ውስጥ ገብተን ከመኪናው ላይ ስንወርድ ነው የት እንዳመጡን የተረዳ ነው። ሁላችንም ከእስር ቤት ወደ እስር ቤት የተዘዋወርን ሳንሆን ከጦር ሜዳ ወይም ከአንድ የአደጋ ስፍራ ወደ ሆስፒታል የተላክን ነበር የምንመስለው። ሁሉም ያነክሳል። የተወሰኑ ልጆች ፊታቸው አባብቷል። እኔ ደግሞ ሶስት ቦታ እግሬ ስር እጄ ላይና ጆሮዬ ላይ የነበረውን ቁስሌን ይዤ ነው የገባሁት። ጠመንጃ እንደተደገነብን የቢሮውን ግድግዳ ተደግፈን ቆየን። ከዚያም በወረቀት የተደገፈ የእስረኞች ርክክብ ተፈጽሞ ያመጡን ወታደሮች ተመለሱ። ብዙ ሳይቆይ አንድ አጭርና ክብ ፊት ያለው የሲቪል ልብስ የለበሰ ሰው ከኋላው አንድ ወታደር አስከትሎ መጣና ከፊታችን ተደነቀረ። አንድ ባንድ በጥሞና ተመለከተን። ሁኔታው ባሪያ ለመግዛት የሚፈልግ ፈንጋይ ነበር የሚመስለው። ከኛ ላይ አይኑን ሳይነቅ ከመሬት ተነስቶ በሙሉ የሀባዎች ናቸው አለ በእርግጠኝነት በሚመስል መልኩ። ለማን እንደሚናገር ግልጽ አልነበረም። ለማንኛውም አብሮት የነበረው ወታደር አንገቱን በመነቅነቅ አረጋገጠ። በሆዱ ልክ ነው ጌታዬ ያለ ይመስላል። ያባ ያልሆነ አለ አለ የማሹፍ አይነት ጥያቄ ነበር። ትንሽ አመነታውና እጄን ቀስ አድርጌ አወጣው። እኔን ተከትለው ሁለት ልጆች ይመስሉኛል በእጃቸው ምልክት አሳዩ። ይኸው ክብ ፊት ሰው በዚያ ትንንሽ አይኖቹ መንጥሮ ይሁን አበጥሮ እንደገና ተመለከተን። በምጸት አይነትም ፈገግ አለ። ደህና አርገው አልመረመሯችሁም ማለት ነው። ወልሽም ያባለሽ ያባን በቁመናው ነው የምንለየው። እውነቱን ተናግሮ መንግስትን ይቅርታ መጠየቅ ብልህነት ነው። ከዚህ ሳትወጡ ከተጠቆመባችሁ ያኔ እናንተን አያርገኝ። እጅ ያወጣነውን ሶስታችንን ተራ በተራ እያየ ነበር። የማዕከላዊ ኃላፊ ነበር እንዴ ሰውየው? አይደለም፣ እጅግ በጣም የሚፈራና ዝናው በከተማ ሁሉ የሚታወቅ የማዕከላዊ ቁጥር አንድ መርማሪ 50 አለቃ ተሾመ ባዩ ነበር። ዲስኩሩ በማስጠንቀቂያና በማስፈራሪያ የተሞላ ነበር። የተናገረውን ሁሉ ረስቼዋለሁ። ሲያሻው ንግግሩን እያቆመ ፊታችንን በጥንቃቄ አተኩሮ ያይናል። የሚፈልገውን ተናግሮ ፊታችንንም በደንብ አጥንቶ ከጨረሰ በኋላ ወደ እስር ቤት አስገባልኝ በማለት አብሮ ለነበረው ወታደር ትዕዛዝ ሰጥቶ ጥሎን ሄደ። ተራ ጥያቄዎች ማለትም ስም፣ እድሜ፣ አድራሻ፣ ስራ፣ የታሰርንበትን ቀን ወዘተ እየተጠየቅ ተመዘገበ። ወዲያው ተሰልፈን እያነከስን ወደ እስር ቤቱ አመራን። የእስረኞች ዋናው ካቦ ግማሽ መንገድ መጥቶ ተረከበል። ወደዚያ ጉደኛ ባለ ኮሪደር እስር ቤት የገባ ነው ከቀኑ 6 ሰዓት አካባቢ ነበር። በግራና በቀኝ ባሉት መደዳ ክፍሎች በራፍ ላይ ከዳር እስከ ዳር እስረኞች ኩርምት ብለው ተቀምጠዋል። እኛ ስንደርስ ሁሉም አይኑን ተከለብን። ካቦው ተራ በተራ ወደ ተለያዩ ክፍሎች ይደለድለን ጀመር። የኔ ተራ ሲደርስ 3 ቁጥር ተረከብ አለ። በበሩ ላይ የነበረ አንድ ወጣት ና እዚህ ነው እያለ ሲጠራኝ እያነከስኩ ወደ እሱ አመራው። አየር ለመቀበል ደፍ ላይ የተቀመጡ ልጆች በሙሉ እግራቸው የቆሰለ ነበር። ግቢው የጦር ሜዳ ቁስለኞች ማገገሚያ ማዕከል ይመስላል። 3 ቁጥር ስገባ ባዶ ይሆናል ብዬ ነበር። ክፍሉ በሰው ተጨናንቆ ሳየው ክፉኛ ደነገጥኩ። ልክ እንደገባው ሁሉም እስረኛ ለኔ ቦታ ለመስጠት ተነቃነቀ። ወደ 40 በሚሆኑ ልጆች የተጣበበ ክፍል ቢሆንም ጥግ ላይ ቦታ ተለቀቀልኝ። እስረኛው የተቀመጠው በወለሉ ላይና በክፍሉ ዙሪያ በተጠቀለሉት ፍራሾች ላይ ነው። ከብዙ ቀናት በኋላ ለመጀመሪያ ጊዜ የሚመች ቦታ ላይ ተቀመጥኩ። ግድግዳውን ተደግፌ በኃይል ተነፈስኩ። በረጅሙ እፎይ አልኩ። እግሬን አንድ እስረኛ ጭን ላይ እንድዘረጋ አደረጉኝ። ብዙም አልተግደረደርኩ። የማውቀው ሰው ይኖራል በሚል ሁሉንም እስረኛ አንድ ባንድ ተመለከትኩ። ማንም የለም። የበርካታ እስረኞች እግር ቆሳስሏል። የራሴን ሳየው አፈርኩ። እኔ ማያቸው ያህል ባይሆንም ሁሉም እስረኞች ሰረቅ እያደረጉ ያዩኛል። አጠገቤ የነበረው ልጅ ድምፁን ዝግ አድርጎ ከየት እንደመጣው ጠየቀኝ። ከደርግ ጽህፈት ቤት መሆኑን ባጭሩ ነገርኩት። የምሳ ሰዓት ስለነበር የቤተሰብ ምግብ እየገባ ነው። መጀመሪያ ከመጣው ምግብ ላይ ተቀንሶ በታን ክዳን ለብቻዬ ተሰጠኝ። ከብዙ ቀናት በኋላ እንደ ሰው በላው። አቤት እንደ ጣፈጠኝ! የከረፋውን ገላዬን እንድታጠብም ተደረገ። ገላ መታጠብ እንደዚያ ያስደስተኝ ካናል ነበርም ወደፊትም የሚኖር አይመስለኝም። ከምሳ በኋላ ጥግራይ ቦታ ተረቆልኝ ለጥብየተኛው ስነቃ የህክምና ኮሚቴ አባላት የውስጥ ግሬን እፍጥ ለማጥፋት ስፖርት እንድሰራ ነገሩኝ። ዱብ ዱብ ህመሙን አልቻልኩትም። ስለዚህ ትንሽ ሞክሬ እምቢ ስላልኳቸው ተውኝ። በማክስቱ ጧትም እንዲሁ ጎተጎቱኝ። እኔ ግን እግሬ መሬት አይንካልኩ። ሆኖም ሁለተኛው ቀን የእስር ጓደኞቼ ሊለቁኝ አልቻሉም። በተለካሳዬ ዋና ስራው ይኸው ነበር። ከኔ በላይ በጣም እግራቸው የተጎዳ ልጆች ጥርሳቸውን ነክሰው ሲዘሉ እኔ የነሱን ግማሽ ያህል ጊዜ እንኳ መዝለል አልችልም ነበር። ካሳዬ አይዞህ እያለ ቲሻው ደግሞ እግሬን ከላይ እየረገጠ እየሰደበኝና እያሾፈብኝ መከራዬን ሲያሳየኝ ከረመ። ምናልባት ያ እርጉም ገራፊ የሸለ ምስማር ላይ ስለረገጠኝ ይመስለኛል ህመሙ ቶሎ ያልተወኝ። መሬት ስረግጥ የሚሰማኝ የውስጥ እግሬን አጥንት ነበር። እስካሁን ድረስ እግሬ ስር ያለው ጠባሳ የዚያ ውጤት ሳይሆን አይቀርም። እኔ የተገረፍኩት ከአብዛኞች እስረኞች ያንሳል። ውሃ አይቋጠረውም የውስጥ እግሬ በአንጻራዊነት መጠነኛ ነው። ያም ሆኖ ቁስሉ ቶሎ አልዳነም። ቀኝ እግሬ እድለቢስ ነው። የስድስተኛ ክፍል ተማሪ እያለሁ በተማሪዎች ረብሻ በአውቶቡስ ሰበራ ላይ የቀኝ ቅልጥሜ ላይ ነው የተመታሁት። ቀጥሎ በ1969 የሰራተኞች ቀን ሰላማዊ ሰልፍ ላይ በጥይት ታፋዬ ላይ የተመታሁት እዚሁ ቀኝ እግሬ ላይ ነው። ይህ አልበቃ ብሎ የደርግ ጽሕፈት ቤት ገራፊ ለይቶ የቀጠቀጠኝ ያንኑ ቀኝ እግሬን ነበር። የመሰናበቻም ብሎ የሾለ ምስማር ላይ ያስቆመኝ እዚሁ ቀኝ እግሬ ላይ ነው። ያልታደለ እግር። ማዕከላዊ በገባው በማግስቱ መሰለኝ ዋናው ካቦ ጮክ ብሎ ስሜን ተጣራ። የክፍላችን ልጆች መኖሬን ነገሩት። ምንም መልስ ሳይሰጥ ተመልሶ ሄደ። ቤተሰብ ፈልጎ ይሆናል እንኳን ደስ ያለ እያሉ እስረኞች አረጋጉኝ። ብዙም ሳይቆይ አጸደና ጎንደር ወርቅ ነኝ ብለዋል፣ ነገ እንመጣለን ብለውሃል ተባልኩ። ሁለቱም የእናቴ ጓደኞች ናቸው። ኋላ እንደሰማሁት ከታሰርኩበት ዕለት ጀምሮ እናቴና ወዳጆቿ ያልደረሱበት እስር ቤት አልነበረም። ሁሉም ፖሊስ ጣቢያዎች በወቅቱ እስረኞች የነበሩበት የወታደር ካምፖችም አልቀሯቸውም። ማዕከላዊ ሲመጡ እንኳ ሶስተኛ ጊዜያቸው ነበር። በሚቀጥለው ቀን እናቴ ልብስና ምግብ ይዛልኝ መጣች። ለምልክት እንዲሆናትና ደህንነቴን ለመጠቆም ስታሰር የለበስኩትን ልብስ ላኩላት። እናቴ በሕይወት መገኘቴ የተፈታው ያህል እንደሚያስደስታት ስለገመትኩ ልቤ ተረጋጋ። በአንጻራዊነት የተከሰስኩበት ወንጀል የኢሃፓን ወረቀት ማንበብና ውይይት ማካሄድ ስለሆነ ሞት እንደማይፈረድብኝ በመገመት በማዕከላዊ እስር ቤት ሕይወቴን በጸጋ ተቀብዬ መኖር ጀመርኩ። ለአስር ወራትም እዚሁ እስር ቤት ቆየሁ። እዚህ ላይ ልታቆም ነው እንዴ? እስር ቤቱን ግለጸው እንጂ። ባለ ኮሪደር እስር ቤት ነው ያልክ መሰለኝ። ስንት ክፍሎች እንዳሉትና የመሳሰሉትን ትዝ የሚልህን ንገረኝ። እንደነገርኩህ ማዕከላዊ የገባሁት በ1970 ዓ.ም መስከረም ወር አጋማሽ ላይ ነበር። እስር ቤቱ የድሮውን ባቡር ይመስላል። ከምርመራ ቢሮዎች አጠገብ ነው። መግቢያው ትልቅ የብረት በር ሲሆን የእስር ክፍሎቹ በጠባብ ረጅም ኮሪደር መካከል በግራና ቀኝ በመደዳ የተገነቡ ናቸው። በቀኝ 6 በግራ 6 ክፍሎች አሉ። አንዱ ሽንት ቤት ነው። የኮሪደሩ ስፋት ከሁለት እርምጃ አይበልጥም። ሁሉም ነገር የተሰራው በድንጋይና በብረት ነው። የእኛን ክፍል ጨምሮ ጥቂት ክፍሎች ብቻ ወለላቸው ጣውላ ነው። ክፍሎቹ ጣራቸው ሳይቀር በሲሚንቶ የተገነባ ነው። እያንዳንዱ ክፍል የብረት በር ሲኖረው መስኮት የሚባል ነገር የለም። ለአየር ማስገቢያ እንዲሆን የበሩ አናት ላይ ትንሽ ክፍተት ትተውለታል። ሆኖም በቀጫጭን የብረት ዘንጎች ተገድግዷል። ከ11ቱ የእስር ክፍሎች ያልተጨናነቁት ሁለት ክፍሎች ብቻ ነበሩ። ቁጥር 1 እና ቁጥር 11 ቁጥር 1 የሴቶች ክፍል ሲሆን 11 ቁጥር ደግሞ የካቧችን ነበር። ከዋናው ካቧችን ጋር የሚኖሩት ጥቂት ምርጥ እስረኞች ነበሩ። እስከማስታውሰው ድረስ እዚያ የሚኖሩት የኢሃፓ አባላት ያልሆኑና ደህና ደህና ምግብ የሚመጣላቸው ሀብታም ዜጎች ናቸው። የነዚህ እስረኞች ብዛት 10 አይሞላም። ያውም እኛ ባንድ ክፍል ከ60 እስከ 70 ሆነን በተጨናነቅንባቸው ወራት። የሚገርም ነው። ካቦ ተዝናንቶ ነው የሚኖረው ማለት ነው? ካቦ በምን መስፈርት ነው የሚመረጠው? የካቦነት መስፈርት ታማኝነት ነው። በእነሱ ስሌት ጸረ አብዮተኛ ያልሆነ መሆን አለበት። ለካቦነት መመረጥ የማንችለው እኛ ኢሃፓዎች ብቻ ነን። እንግዲህ ያኔው ካቦ የተመረጠው በዚሁ መስፈርት መሆኑ ነው። እኔ እንደማስታውሰው ስሙ ደብረ ሊባኖስ ነው። አንዳንድ ልጆች ግን ደብረ ታዲዮስ ነው ብለውኛል። ለማንኛውም ደብሬ እንለው ነበር። ደብሬ የወታደር ቁመና ያለው መሆኑ በደንብ ያስታውቃል። አየር ወለድ ነበር አሉ። የማዕከላዊ እስረኛ ቢሆንም ታማኝ እስረኛ ነው። ረዘም ላለ ጊዜ ታስሯል። ደብሬ የተለያዩ ኃላፊነቶች አሉት። አንደኛው ግዳጁ ጧትና ማታ የእኛን በር መክፈትና መዝጋት ነው። በሮቹን መዝጋቱ ከተረጋገጠ በኋላ 12 ሰዓት አካባቢ ወደ ራሱ ክፍል ይገባል። ወታደሮች መጥተው ራሱም ላይ ይዘጉበታል። ከዚያም ዋናው የኮሪደሩ የብረት በር ይከረቸማል። ደብሬ ከዘቦቹ ጋር ስምምነትና አግባብ ስለነበረው ከ12 ሰዓት በኋላ ውጭ ቆይቶ የሚመጣበት ጊዜ ነበር። ሌላው የካቧችን ዋና ኃላፊነት አዲስ እስረኞች ሲመጡ በየክፍሉ መመደብ ነው። መደባው ላይ ተቆጣጣሪ የለበትም። እንደፈለገው በኮሪደሩ መሃል ይዟዟራል። ችግሮች ካሉ መፍትሄ ይሰጣል። ሶስተኛውና ቁልፍ ተግባሩ ስም መጥራት ነው። በስራ ሰዓት የሚጠሩት ልጆች በአብዛኛው ለምርመራ ነው። ታዲያ ካቦ የኮሪደሩ መግቢያ ላይ ሆኖ ጮክ ብሎ እገሌ እገሌ በማለት በሙሉ ስም ይጠራል። ልጁን የትኛው ክፍል እንዳለና በአካል የሚያውቀው ቢሆንም የኮሪደሩ ደፍ ላይ ቆሞ በጩኸት መጣራት ልማዱ ነው። ሌላው ጥሪ ከ11 ወይም ከ12 ሰዓት በኋላ ነው። ይህም 99 በመቶ የሞት ጥሪ ነበር። ሰው መረሸን ሲፈልጉ የስም ዝርዝር ይዞ የሚመጣ ሰው ይኖራል። 50 ደቂቃ ተሾማ አይቀርም። ይህን ጊዜ ግቢው ልክ እንደ መቃብር ስፍራ ጸጥታ ይውጠዋል። ይህ ሰው ብዙ ጊዜ ዋናው በር ላይ ይቆማል። ከዚያም ቀስ ብሎ ስም ሲጠራ ካቦው ደብሬ በዚያ ጎርናና ድምፁ ስሙን ይደግማል። በግሌ ካቦውን የምጠራው በእነዚያ ሰዓታት ነበር። ራሱ ወስዶ የሚገላቸው ነበር የሚመስለኝ። ከዚያ ውጭ የካቧችንን ደግነትም ሆነ ክፋቱን አላውቅም። እስካሁን ድረስ የሚታየኝ በዚያ ኮሪደር ሲመላለስና የምሽት ላይ የሞት ጥሪ ሲጠራ ነው። ሲራመድ ሁለት እግሩን ግራና ቀኝ አንሻፎ ነው። ካቧችን ደብሬ አሁን የት እንዳለ አላውቅም። እስቲ ስለ ሌሎቹ እስረኞች ደግሞ ንገረኝ። ትዝ ስለሚሉ ኢሃፓዎችም ሆነ ስለ ሌሎቹም ጭምር ማለቴ ነው። ደግሞ ሰቆቃ ብቻ እንዳታወራኝ፣ የሚያስቅ ነገርም ጨምርበት አልኩት። በእውነትም ከልቤ ነበር። ከተቻለ ጨዋታችን መራር ነገር ላይ ብቻ ባያተኩር ደስ ይለኝ ነበር። የኛ ልጆች ልክ እንደ ሌሎቹ ክፍሎች 3 ቁጥር የነበርነው እስረኞች በአጠቃላይ በሚባል መልኩ የኢሃፓ ልጆች ወይም ከድርጅቱ ጋር በተያያዘ ተጠርጥረው የታሰሩ ነበር። ኋላ ላይ የደርግ አጋር ድርጅቶች ውስጥ አባል የነበሩ ጥቂት ሰዎች ተቀላቅለውናል። በአስር ወር የማዕከላዊ ቆይታዬ በሁለት ክፍል ውስጥ በመቶች ከሚቆጠሩ ከተለያዩ እስረኞች ጋር በተለያዩ ወራት አብሬ ኖሬያለሁ። አቤት ስንቶቹ ተገደሉ! ሁሉንም ለማስታወስ የማይቻል ብቻ ሳይሆን የሚታሰብም አይደለም። በቅርቡ እንኳን ካገኘኋቸው የዚያን ወቅት እስረኞች ጋር ሆኜ አብዛኞቹን ማስታወስ አልቻልንም። ሆኖም በሕይወት ከወጣነው የእኛ ሰዎች ከሆኑት መካከል ወዳጆቼ ስምረቱ፣ ስዩም፣ ካሳዬ፣ ህሉፍ፣ ጌታቸው፣ ጸጋዬ፣ ኤርሚያስ፣ ገዛኸኝ፣ የሺጥላ፣ ወንድወሰን፣ አልዓዛር፣ ብርሃኑ፣ ሰለሞን፣ ዮሐንስ፣ ተሾመና ገዛኸኝን አረሳቸውም። አሁንም የማገኛቸው ጥቂት ልጆች አሉ። ጥቂቶቹ የብዙ ሰው ስም ያስታውሳሉ። በተለይ ገዛኸኝን አረሳውም። ገዛኸኝ ጠይምና ደልዳላ ሰውነት የነበረው የኛው ልጅ ነበር። በቅጽል ስሙ ገዛኸኝ ፓስታ ነበር የምንለው። ገዝሽ ከፍተኛ የሆነ የጨጓራ በሽታ ስለነበረበት ከፓስታዎች አንድም ነገር አይቀምስም ነበር። እንጀራ መብላት ይቅርና ሽታው ያሳምመዋል። በጣም የሚገርመው እንጀራ የነካው ፓስታ እንኳ ከበላ የጨጓራ በሽታው ይቀሰቀስበት ነበር። ከቤቱ የሚመጣለት ምግብ ፓስታ ብቻ ነበር። ከሌሎቻችን ቤት የሚመጣ ፓስታ ደፍሮ አይበላም። ከእንጀራ ጋር ተነካክቶ ሊሆን ይችላል በሚል ፍራቻ ከሌሎቻችን ቤት የሚመጣ ፓስታ ደፍሮ አይበላም። በመጀመሪያ አካባቢ እኔን ጨምሮ ጥቂቶቻችን እንጀራ የነካው ፓስታ የሚያመው የስነ ልቦና ተጽዕኖ ስላለበት ነው ብለን እናምን ነበር። አንድ ቀን እኔና አሁን የዘነጋሁት ሰው ምናልባት ነፍሱን ይማረውና ኤርሚያስ ሳይሆን አይቀርም የምግብ ኮሚቴዎች ተረኞች ነበር። እናም አጉል ስህተት ተንኮል ሰራን። የገዛኸኝ ቤተሰቦች ያመጡትን ፓስታ በእንጀራ አሸነው። የምሳ ሰዓት ሲደርስ እንደተለመደው ገዛኸኝ ከራሱ ሳህን ላይ ፓስታው ተቀንሶ ተሰጠውና መብላት ጀመረ። ቀስ ብለን ሁኔታውን እየተከታተልነው ነበር። ሁለተኛውን ጉርሻ እንደጎረሰ ከተቀመጠበት ብድግ አለና ሆዱን ጨምድዶ ያዘ። ወዲያው ተናነቀው። የበላውን ሁለት ጉርሻ እጁ ላይ አስመልሶ ወደ ሽንት ቤት በረረ። አቤት የደነገጥነው ድንጋጤ! ብዙ ጊዜ ያመው ስለነበር ሁሉም እስረኛ ምንም እንዳልተፈጠረ ምግቡን ይወጥቃል። ሁለታችንም በድንጋጤና በጸጸት ደርቀን ቀረን። ሚስጥሩን ማውጣትም አልፈለግንም። ሆን ብለን የሰራነው ተንኮል ስለሆነ ራሳችንን ለመከላከል ምንም መነሻ አልነበረንም። ራሳችንን ማጋለጥ ደግሞ እስረኛው በእኛ ላይ ያለውን በጎ አመለካከት ያስቀይረዋል በሚል ዝም አል ገዛኸኝ እስኪበቃው አስመልሶ ሲመለስ ለመንከባከብ ያላደረግነው ጥረት የለም። ፓስታው እንጀራ ነክቶታል እያለ ደጋግሞ አማረረ። ሁለታችንንም ደጋግሞ ያየናል። አቤት አይኑ ሲያስፈራ! አቤት ሲያሳዝን! የገብርኤልን መገበሪያ የበላ ሳይጠይቁት ይለፈልፋል እንዲሉ እኛ አላስነካነውም እያል መሐላችንን ደረደር። ገዛኸኝ ያን ቀን ጾሙን ዋለ። የእሱ ፓስታም ለሌላ ቡድን ተደለደለ። በሰራሁት ሥራ በጸጸት ስብከነከን ዋልኩ። ይቅርታ ገዝሽ፣ የት ይሆን ያለኸው ጓደኛዬ? እንዴት ነው የምትኖሩት? ጊዜውስ እንዴት ያልፍላችኋል? ምን ምን ትሰሩ ነበር ብዬ ስጠይቀው ከእስር ቤቱ ሕግ በተጨማሪ የውስጥ ሕግ እንዳላቸውና በኮሚቴም ይመሩ እንደነበር አጫወተኝ። አብዛኛው ቤቱን የሚመለከት ተግባራት የሚከናወኑት በኮሚቴ ነው። ቋሚ ኮሚቴው በወንደሰን የሚመራው የጤና ኮሚቴ ብቻ ነው። ቀሪው የጽዳት፣ የምግብና የመዝናኛ ኮሚቴዎች ሁሉም እስረኛ በየተራ እየተመረጠ ያገለግላል። በጤና ኮሚቴ ውስጥ በተለይ የወንደሰን ውለታ አይረሳም። ልዩ ሰብዕና ያለው ልጅ ነው። ብዙዎቻችን እስካሁን የምናስታውሰው ከሂትላ ጋር አያይዘን ነው። ሂትላ ከፈኛ በደብደባ የተወደደ ሲሆን የወንደሰን ደግሞ ተንከባካቢ ነበር። ሂትላ በግርፋት ብዛት የእግር ስጋው አልቆ አጥንቱና ጅማቱ ይታይ ነበር። ለረጅም ጊዜ እግሩ መሬት አይረግጥም ነበር። ሽንት ቤት የሚሄደው በእቅፍ ነው። ለመጸዳዳትም ሁለት የለስላሳ ሳጥን ተደራርቦ በተዘጋጀለት እንጨት ላይ ነው። ቁስሉ በየቀኑ ይታጠብለታል። በድብቅ በሚገባ የቴትራ ሳይክሊን ዱቄት ይደመደምለታል። በተገኘው ጨርቅ ይጠቀደልለታል። ይህን ተግባር የሚፈጽመው ደግሞ ሐኪማችን የወንድ ወሰን ነው። ወንዴ ቁስል አይቀፈውም፣ መገል አይሸተውም፣ መሸከም አይከብደውም፣ ማጽናናትም አይሰለቸውም። ይህ ደግነት የማያልቅበት ልጅ ለእኛ ለእስረኞች፣ በተለይ ለቁስለኞች ከሰማይ የወረደ መልአክ ነበር። ዘር ይባረክ ልበል እንዴ? የት ይሆን ያለኸው? የጤና ኮሚቴዎቻችን ቤታችንን በንጽህና እንድንይዝ እቅድ ያወጣሉ። በእነሱ አስተባባሪነት ተራችንን ጠብቀን ገላችንን እንታጠባለን። የቤታችንን ወለል በኦሞ እናጥባለን። ግድግዳውን በርጥብ ጨርቅ እናሻለን። ቀዳዳ ውስጥ የሚፈለፈሉትን ትኋኖች ውሃ ውስጥ ጨው ጨምረን እንገላለን። ሐሙስ ቅያሪ ልብስ የሚገባበት ቀን ነው። የዛ ቀን ታዲያ ቤታችንን በኦሞ እናጥባለን፣ ገላችንን እንታጠባለን፣ ልብሳችንን እንቀይራለን። ሐሙስ የቀን ቅዱስ የሚለው ብሂል የሚሰራው ለዚያ ግቢ ነው። ገላችንን ስንታጠብ አንዴ ሳሙና እንመታና ለሌላ ባለተራ እናቀብላለን። ደጋግሞ ሳሙና መምታት በሙስና ካልሆነ አይቻልም። ሳሙና መቆጠብ ስላለበት ከአንዴ በላይ መጠቀም አይቻልም። ምግባችንን ጨምሮ የራሳችንንም ሆነ የቤታችንን ጽዳት የምንጠብቀው በገዛ ገንዘባችን ነው። መንግስት 74 ሳንቲም ወጪ የለበትም። ወጪ ካለበት የገራፊዎች ደሞዝ፣ የውሃና የመብራት ወርሃዊ ክፍያዎች ናቸው። ሲጋራ ዋነኛው የእስረኞች የገንዘብ ምንጭ ነበር። ሲጋራ የመጣለት ሰው ለቤቱ ያስረክባል። በርካታ አጫሾች ስለነበር ጥሩ ገንዘብ ቤቱ ያገኝ ነበር። ሲጋራ የመጣልን አጫሾች ርካሽ ሲጋራ ይገዛልንና ይታደረናል። በግብር መልክ የተሰበሰበው ሲጋራ ይሸጥና ሞልወያ ሳሙናና ኦሞ ይገዛል። በዋነኝነት ግን ለቁርስ ዳቦና ሻይ ይገዛበታል። የጽዳት ዕቃዎችን ተገን አድርገን ለቁስል ማድረቂያ መድኃኒት ቴትራ ሳይክሊን በድብቅ እናስገዛለን። ሌላው የምግብ ኮሚቴ ነው። ምግብና የምግብ ነክ ነገሮች ይመለከቱታል። እኩል ተካፍለን ስለምንበላ የምግብ ችግር አልነበረብንም ማለት እችላለሁ። ትኩስ እስረኞች ስለነበርንም ቤተሰብ ቶሎ ቶሎ ይጠይቀናል። 1970 ዓ.ም በከፋ መልኩ የእልቂት ዘመን ስለነበር ቤተሰብ በሕይወት ማደራችንን ለማረጋገጥ በየቀኑ ይጠይቁናል። የክፍለ ሀገር ልጆችና ጠያቂ ከሌላቸው ልጆች ጋር እኩል ተካፍለን ስለምንበላ ማንም ረሃብተኛ አልነበረም። በሽተኞች በተለይ ደህና ምግብ እንዲበሉ ይደረጋል። ከቤታቸው የሚመጣላቸው ምግብም ሆነ የሌላ ሰው ስንቅ የሚስማማቸውንና የሚፈልጉትን መርጠው ይበላሉ። ሙአ አስቸጋሪ እስረኛ ነበር። የሆነ ቅንቅናም ቢጤ ብቻውን ለመብላት በተደጋጋሚ ጠይቆ ብቻ መዋጥ እንደማይቻል ሲረዳ ከቤቱ ምግብ እንዳይመጣለት ደጋግሞ ይጥር ነበር። ያም አልተሳካም። የሚመጣለትን ምግብ አይኑ እያየ ምድሬ አባ ይበላበታል። ምስኪን ፈርደበት እንጂ ያን ጊዜ ያን ያህል የሚያስተስት ወቅት አልነበረም። የራሳችሁን ምግብ አስታውቁትም ማለት ነው። ማንም ምን አይነት ምግብ እንደሚመጣለት አያውቅም። የምግብ ኮሚቴ አባላት ሁሉን ምግብ አይተውና ቀምሰው በሶስት መደብ ይከፋፍሉታል። ምሳ የምንበላው ለሶስት ቡድን ተከፍለን ነው። ቤቱ ጠባብ ስለሆነ ዘና ብለን ለመብላት ስለማይበቃ የምንበላው በየተራ ነው። ለተራውም እጣ ይጣላል። ክፍሉ መሃል ላይ ተራ የደረሰው ቡድን ሲበላ ሁለተኛው በዙሪያው ተጠቅልሎ በሚገኝ ፍራሽ ላይ ይቀመጣል። ሶስተኛው ከክፍሎች ደፉ ላይ ይቀመጣል። ምግብ ለሶስት ቡድን ሲከፋፈል ከፍተኛ ጥንቃቄ ይደረጋል። አንዳንድ ቤተሰብ ተጨማሪ ጣፋጭ ምግብ ከሳህኑ ስር ወይም ከምግቡ መሃል ላይ አርገው ነው የሚያመጡት። ስለዚህ ከላይ ያለው ምግብ ቀምሶ ብቻ ዶሮ ነው፣ ስጋ ነው፣ ሽሮ ነው፣ ድንች ነው ማለት አይቻልም። እንዲህ አይነት የተደበቁ ምግቦች ድብቃ ብለን እንጠራቸዋለን። እናም ድብቃን ለማግኘት ጥሩ ሰርሳሪ መሆን ይጠይቃል። በድንች ወጥ ጭንብል ክትፎ ማግኘት፣ በሽሮ ወጥ ስር እንቁላል የመገኘት ክስተት የድብቃ ተፈጥሯዊ ክስተት ነው። መዝናኛስ አልነበራችሁም? አንተስ ዋናው ሳትሆን አትቀርም። በዚያ የገሃነም ስፍራ ስቃይንም ሆነ ሞትን ለመርሳት የማናደርገው ጥረት አልነበረም። የኔ አስተዋጽኦ የጎላ አልነበረም። ከኔ በጣም የተሻሉ ብዙ ልጆች ነበሩ። እኒያ ልጆች መካከል ከሆንክ እኮ ልክህን ታውቃለህ። እቆም ካለሁ ካልክ ካንተ የባሰ ኮሚክ ብቅ ይላል። አውቃለሁ ብለህ ስትዘላበት የሆነ ኮስማና አለማወቅህን ያስረዳሃል። ስለዚህ እምብር እምብር የምልበት መድረክ አልነበረም። ያም ሆኖ ለመዝናኛው ዝግጅት ላይ ያቅሜን ያህል መሳተፍ የውዴታ ግዴታዬ ነበር። የመዝናኛ ፕሮግራሙ የሚካሄደው በአምስት ቡድን ተከፋፍሎ ነው። በመካከላቸውም የተለያዩ ዝግጅቶችና ውድድሮች ይካሄዳሉ። መዝናኛዎቻችን የተለያዩ ሲሆኑ ዘፈን፣ አጠር ያለ ድራማ ቢጤና ቀልድ ነገሮች ናቸው። እያንዳንዱ ቡድን ስም ነበረው። እኔ የነበርኩበት ኢዚ ቢዚ ባንድ ይባል ነበር። ለምን ያንን ስም እንደሰጠነው አላስታውስም። በተለያየ ጊዜ ከተካሄዱት ውድድሮች መካከል ቢያንስ አንዱን አሸንፈናል። አሁንም የማገኘው ጸጋዬ እስካሁን የሚያስታውሳት አንድ ግጥም አለች። ባንዲት ሉክ ጀምሪያ ቤቱታ ስንት ዓመት ልኖር ስንገላታ፣ በሸንጎ ስወጣ ስወርድ አለቀ ስንቄ በመንገድ። አሁን በእግዚአብሔር ይሄ ግጥም ነው። ምን ለማለት ፈልገን እንደሆን እግዚአብሔር ይወቀው። ሆኖም ዘፈንበት የጨነቀው እስረኛ ጸገሽ አብዮት ጥበቃዎች በአራት ጥይት ስተውት በሕይወት ተርፏል። የሚገርመው በአንጻራዊነት ቶሎ ተፈቷል። ጅራፍ ራሱ ገርፎ ራሱ ይጮኋል እንዲሉ የተከሰሰው አብዮት ጥበቃ ገለሃል ተብሎ ነው። መግደል ይቅርና መሳሪያ ይዞ አያውቅም። የጸጋዬ እናት የሁላችንም እናቶች ተምሳሌት ናቸው። ስንቅ ሲያመጡለት በየመንገዱ የተጣለውን ሬሳ በትኩረት በማየት የኔ ልጅ ይሆን እያሉ ጠጋ ብለው ያረጋግጣሉ። አንድም ጊዜ ስንቅ ሳያቀብሉት የዘለሉበት ቀን አልነበረም። መንገዱ ቢዘጋ፣ ያሰሳለት ቢሆን፣ ትራንስፖርት ቢጠፋ ለሳቸው ከማዕከላዊ ለመቅረት ምክንያት አይሆንም። አቤት እናትነት! ሌላው መዝናኛችን ግድግዳ ላይ ባሉ ቅርጾች ነበር። የግድግዳው ኖራ የተቀባው በግዴለሽ ቀለም ቀቢ ነው። ሆን ብሎም ሊሆን ይችላል። ግድግዳው ተንከባካቢ እንደሌለው ሕፃን በንፍጥ በለሃጭና በሙቃሙቅ ጭምልቅልቅ ያለ ነው። ስለዚህ ኖራው የተለያዩ ቅርጾች ሰርቷል። እኛ ደግሞ በምናብ እንቀመጥና ስዕል የሚመስል ቅርጽ ለይተን እናወጣለን። ካስታወስናቸው ስዕሎች መካከል ፈረስ ጋላቢ፣ ዘንዶ፣ ጭራ አልባ ዶሮ፣ ፀሐይ፣ ጢማም ሰውና የሆነች ጎራዳ ሴት እንደነበረች ለይተናል። የወንድ እንትንና የሴት እንትንም ቁልጭ ብሎ አይተናል። አቤት! እዚህ ላይ ነው የምትነቃው? ስንት ነገር ስለፈልፍ አቤት ያላልክ እንትንና እንትን ስል አቤት ትላለህ? አልደግምልህም። ቅርጾችን መለየት የሚካሄደው በውድድር ስለነበር አስደሳችና አዝናኝ መድረክ ነበር። በየጊዜው ያልታዩ አዳዲስ ስዕሎች እናገኝ ነበር። አሁን ሳስበው የሰው ልጆች የምናብ ችሎታ ማለቂያ እንደሌለው ጥሩ ምሳሌ ሳይሆን አይቀርም። ያን ግድግዳ ቀለም የቀባ ሰው አሁን ባገኘው ደስ ይለኝ ነበር። ላመሰግነው ፈልጋለሁ። በዳቦ ቡጥም በርካታ ነገሮች እንሰራ ነበር። ቡጡን በውሃ አርሰን ካላቆጥነው በኋላ የተለያዩ መገልገያዎችን እንሰራለን። ቼዝ፣ ዳማ፣ ፊፋና መተርኮሻ ትዝብኛል። ሌላው መደበሪያችን ፊታችንን በመስታወት ማየት ነው። ጠርሙስ ባይገባም ምናችን ሞኝ ነው። ሳህን ላይ ውሃ አድርገን ያን መከረኛ የኢህአፓ ፊታችንን እንዳንረሳው እናያለን። በደንብ ተዝናንታችሁ ነበር የምትኖሩት? እኔ እኮ አሰቃቂ እስር ቤት ነበር የሚመስለኝ ስለው፣ ጥሩ ጥሩን ንገረኝ እኮ ነው ያልከኝ። ከፈለክማ ሰቆቃውንም እነግርሃለሁ። የጭካኔ ጣሪያ። በታሰርኩበት ወር በእያንዳንዱ ክፍል 40 አካባቢ እስረኞች ነበር። 4 ሜትር በ4 ሜትር በማይሆን ክፍል ውስጥ ያን ያህል ሰው ይኖራል ብሎ ማሰብ አይቻልም። ግን ሆኗል። የባሳት ተምጣን ዲሉ በሁለት ወር ውስጥ ቁጥራችን እጥፍ አካባቢ ሆነ። እስከ ዳር ወር በስክም ቢሆን በአንጻራዊነት ሰፋ ያለ የመኝታ ቦታ ነበረን። ምግብ ስንበላም አንቸገርም ነበር። ለመታጠብም ሆነ ሽንት ቤት ለመሄድ እንዲሁ ብዙ ወረፋ አልነበረም። አየር ለመቀበል ብዙ ሳንጠብቅ ቶሎ ቶሎ ይደርሰናል። ቢያንስ ለሰላሳ ደቂቃ። ለነጻው ሰው የሚታየው መጠነ ሰፊው የሰማይ አድማስ ለኛ ተቀንጭቦ ነበር የተሰጠን። የኛ ሰማይ ሁለት እርምጃ ከማይበልጠው በኮሪደሩ ስፋት ልክ ነበር። ኮሪደሩ ላይ ጣራ ስላልነበረው ሰማዩን ለማየት እንችላለን። እድለኛ ከሆንም ፀሐይ ብቅ ትልና እንቁልልጭ ትለናለች። የኮሪደሩ የብረት በር ተከፍቶ ቢውልም የምናየው ነገር አልነበረም። በቅርብ ርቀት የተገነባው ግን የአምሳ አለቃ ተሾመ መኖሪያ ቤት አጥር ነው። እዚያ ነበር እንዴ የሚኖረው? አዎ፣ ስለሱ በኋላ እነግርሃለሁ። አሁን አታቋርጠኝ። በተለይ ከህዳር ታህሳስ 1970 ዓ.ም ጀምሮ በመላው አገሪቱ የመደዳ ግድያና ማሳደድ ለከት እያጣ ሲመጣ የሚመጡት እስረኞች ብዛት በከፍተኛ ቁጥር ጨመረ። ክፍሉ የተሰራው ለስምንት ሰው ብቻ ነበር። ሆኖም በእያንዳንዱ ክፍል የእስረኛው ቁጥር ከአርባ ወደ 60 አሻቀበ። በጎን መተኛትም ብርቅ እየሆነ መጣ። ሰፋ ያለ ቦታ ቢያንስ ለተጎጂዎች መልቀቅ አልተቻለም። ምሳ ለመብላት ያውም ብዙ ሰው ደጅ ወጥቶ ትሪ ማስቀመጫ ጠፋ። እግር መዘርጋት ብሎ ነገር አይታሰብም። ቀን ተፋፍገንና አፍላፍ ገጥመን እንቀመጣለን። አንድ ጨጓራ ኮሚክ አብዮት ጠባቂ ነበር። ምን አለኝ መሰለህ? መልክህን እኔ የማውቀውን ያህል እናትህም አያውቁትም ብሎኝ እረፍ። ታዲያ እንዴት ነበር የምትተኙት? ማታ የስክ አስተኛኘት ስልት እንጠቀማለን። ሁሉም በጎኑ ይተኛል። የአንዱ ጭንቅላት ወደ ታች ከሆነ የሌላው ደግሞ ወደ ላይ። ስለዚህ እያንዳንዱ ሰው የሌላውን እግር ደረቱ ላይ ፊቱ ላይ አድርጎ ይተኛል። ጀርባና ጀርባ አይገናኝም። እንዲያ ከሆነ ቦታ የበለጠ ይጠባል። አንዴ ስክ ከተገባ መንቀሳቀስ አይቻልም። እርስ በርስ እንደ ዚፕ ተሰካክቶ መተኛት ነው። ከስኩ የሚወጣ ሰው ካለ ወፈር ያለ ልጅ በእግሩ ጫን ሲለው ስኩ ውስጥ ተመልሶ ይሰካል። ሌሊት ላይ የሚፈጠረው ሙቀት መገመት ከሚቻለው በላይ አሰቃቂ ነው። እንቅልፍ አልወስድ ያለው እስረኛ የበለጠ ሲሰቃይ ያድራል። በተለይ የተደበደቡ አዳዲስ እስረኞች ዋነኛው የጭንቀቱ ሰለባ ነበሩ። በጥርና የካቲት ወራት ጀምሮ ደግሞ ወጣት የተባለ ሁሉ ይታሰር ስለነበር እስር ቤቱ ካፍ እስከ ገደፉ ሞላ። መቆሚያና መቀመጫ ጠፋ። በዚህ የተነሳ በተራ መተኛት ጀመር። እኩለ ሌሊት ድረስ ግማሹ ተሰካክቶ ሲተኛ፣ ቀሪው ግማሽ በክፍሉ ዙሪያ ቆሞ ይጠብቃል። በተራ መተኛት ነው ያልከኝ? እውነትህን ነው? አዎ፣ በተራ እንተኛ ነበር። ተረኛ የክፍሉ ግማሽ ልጆች በሸሚዝ ወይም በካኔቴራ አየሩን እያራገቡ የክፍሉን ሙቀት ሲቀንሱ ይቆያሉ። በተራ መተኛት የማይመለከታቸው ክፉኛ የተደበደቡና እግራቸው የቆሰሉ ናቸው። ይህ ኢሰብአዊ የሆነ አያያዝ ሞተር የሚያስመኝ ዘግናኝ ነበር። ባይገርም ትንሽ ቆይቶ በሰው ብዛት በተራም ቢሆን መተኛ አልተቻለም። ስለዚህ ከክፍሎች ኮሪደር ላይ እንድናደር ተፈቀደ። ሆኖም ኮሪደሩ ከእያንዳንዱ ክፍል የተወሰኑ ልጆችን ብቻ ነበር የሚያስተናግደው። ያም ሆኖ ቀሪውን እስረኛ በየተራና በስክ ከመተኛ አላዳነውም። ኮሪደር ላይ ለመተኛት ሶስት መመዘኛዎች አሉ። አንደኛ ምርመራውን የጨረሰ፣ ሁለተኛ የደርግ ሰው ያጋር ድርጅት አባላት መሆን፣ ሶስተኛ ከፖለቲካ ውጭ የታሰረ። አንዳንዴ ያባም ቢሆን በግርፋት የተጎዳ ልጅ ካቦ ተለምኖ አስተዳደሩ ሳያውቅ ኮሪደር ላይ እናሳድራለን። ከቤቶች መተኛት ፍጹም የሚያስደስትና ጥሩ አጋጣሚ ነው። በኮሪደሩ ልክ ባለው የሰማይ አካል ጥቂት ኮከቦችን ማየት እንችላለን። የኮሪደሩ መግቢያ በብረት በር የተዘጋ ቢሆንም ንጹህና ቀዝቃዛ አየር በመተንፈስ እንደተው እናድራለን። ዝናብ ሲዘንብ ኮሪደሩ ላይ ለሚተኙ ልጆች ከላይና ከታች ላስቲክ ይደረግላቸዋል። ጎርፉም እንደፈለገው በላያቸውና በስራቸው ያለ ከልካይ ይወርዳል። አልፎ አልፎ የክፍል በራችን እንዲከፈት የሚፈቀድበት ጊዜም ነበር። አቤት ደስታችን! ንጹህ አየር ካገኘን በትክና በተራ መተኛታችንን ከምንም አንቆጥረውም። በር አካባቢ ክፍል ውስጥ የሚተኙ እስረኞች ጭንቅላታቸውን ወይም እግራቸውን ወደ ኮሪደሩ አሳልፈው ስለሚተኙ ደስታቸው ይጨምራል። የኮሪደሩ ነጻነት ብዙም አልቆየ። ምክንያቱ ሳይታወቅ ተከለከለ። በር ሲከፈትና ኮሪደሩንም ሲፈቅዱልን የሚያስደስቱንን ያህል የእናም ሳለቃ የጭካኔ ደረጃ ጣሪያ ሲነካ ደግሞ ሁሉንም እስረኛ ያስገቡና በሩን ይዘጉታል። በሩ አናት ላይ ያለውን ፍርግርግ የአየር ማስገቢያም ይጠረቀሙታል። 60ና 70 እስረኛ የሚሸት ቁስል ባለበትና ቅንጣት እንኳ አየር በማይገባበት ጠባብ ክፍል ሌሊቱን ሙሉ ያሽጉናል። ትንፋሻችንና ከገላችን የሚወጣው ላብ ቤቱን በውሃ ያርሰዋል። ከጣራ ላይም መንጠባጠብ ይጀምራል። ይህ አልበቃ ብሎ ትኋን እዚያ ኮረኮንች ግድግዳ ውስጥ ተፈልፍሎ እላያችን ላይ ይረግፋል። የስነ አእምሮ ጠበብቶች በሰው ስቃይ የሚረኩ የሚሏቸው የእስር ቤት ኃላፊዎች ይህን ግፍ ሲፈጽሙ ትንሽ እንኳ የሐዘኔታ ስሜት አይሰማቸውም። ጠዋት በላብ ተነክረን በተፋፈገ አየር ደንዝዘንና በቁስል ሽታ ከርፍተን ሲያገኙን ምንም እንዳልተፈጠረ ሁሉ በማግስቱም ግፋቸውን ይደግሙታል። በእነዚያ ክፉ ወራት ትልቁ ችግር የቁስለኞች ሁኔታ ነበር። የውስጥና የላይኛው እግራቸው ክፉኛ የተጎዳ፣ ጥፍሮቻቸው የተነቃቀሉ እስረኞች ብዙ ጊዜ ቶሎ አይድኑም። በተለይ ሌሊት በሚፈጠረው ሙቀት ቁስሉ ስለሚሞቆምቅ ለተጎጂዎች ሆነ ለተንከባካቢዎች አስቸጋሪ ነበር። ቁስሉን ለማከም ቴትራሳይክሊን ብንጠቀምም እንደ ልብ ስለማይገኝ የተፈለገውን ያህል መጠቀም አይቻልም። እግራቸውን ለመጠቅለል የውስጥ ሱሪያችንን ካናቴራና ሸሚዝ እንጠቀማለን። ሆኖም ቁስሉ ከአንድ ቀን በላይ ከታሰረ ትል የሚያወጣበት ጊዜም ነበር። በዚያ የሲኦል ግቢ ሰው በቆሞ ሲተላ ማየት ዘግናኝ ነበር። የመንግስት ደጋፊ የነበሩ ሰዎች ሳይቀሩ ከኛ ከጸረ አብዮተኞች ጋር ታስረው አምላክ የሰጣቸውን አየር እየናፈቁ ፍዳቸውን አዩ።
ጀግና ሰው የት ገባ? በሃማ ቱማ ሳናረጅ ሳንጃጃ ታሪክን ሳንረሳ ማየት ሳያቅተን አይናችን ሳይጠፋ ነገ የሚወሳውን ትናንትና ኖረን በኑሯችንም ወንዝ በደም ቀይ ባህር ላይ የታሪክን ጀልባ ወደ ግራ ቀስፈን ከህዝብ ወደብ ከተን ለግራዚያኒ አርበኞች መፈክር በወጣት ቁጥዎች በታሪክ ወራሾች ሲጎሰም ትናንትም ገለን ፍርሃትን ያን ራስ መውደድን ለምትጮ ሀገር አለና እያልን በጣረሞት ስቀን በመሃይም መንጋ በነፍሰ ገዳዩ አሹፈን አላግጠን ሞታይ ፈሪ ትውልድ የፋሽስት መጋኛ ሀገር ወዳድ ትውልድ የጠባብ ማርከሻ ሽቶ ከርቤ ቀርቶ ባሩዱን ታጥኖ በቀብሩ ሲተን መንገድ መጣል ደርቶ የሞት ጽዋን ጨላጭ በመዝሙር አጅቦ በእናቸንፋለን ጥይትን ከልሶ ማን ይፈራል ሞትን ከታቡ ያረገው ያ ትውልድ እንጂማ ሌላማ ሌላ ነው። ዳሮን ገዳይ ጨካኝ ሽብራቸው ክፉ ስራቱ አረመኔ ልካልባ የግፉ ያ የነበር ጊዜ ገና ሳይረሳ ያ ሁሉ ሰማዕት ገና ሳይዘከር ከጋራ ጉድጓዱ ከምስጢር መቃብር የጭቁኑ አጥንት ተቆፍሮ ሳይወጣ ሳናረጅ ሳንጃጃ ታሪክን ሳንረሳ ማየት ሳያቅተን አይናችን ሳይጠፋ ህሊናችን በሆድ ታንቆ ሳይገደል አሁን ምን አመጣው ያልነበረን ነበር ብሎ ለማሳመን ደፋ ቀና ማለት ሌት ተቀን መባከን ወረቀት መጨረስ በዘረኛው ማጀት ሐሰትን መታጠን ያ የወልቃይት መሬት ጀግና የሞተለት ጀግና የሞተበት ያ የቋራ መሬት ጀግና የበቀለበት ጀግና የታገለበት ያ የጎንደር መሬት ያ የወሎ መሬት የኢትዮጵያ መሬት ጀግና ሰው ጠፍቶ ነው ሱዳን የገባበት ጀግና ሰው ጠፍቶ ነው ወያኔ ያዘዘበት ድንጋይ ዳቦ ዘመን መችኛ አየነው ነጋ ጠባራብን ሁሌ እየታቀፍ ነው ሶስቴ ማድ በቀን ቃል ኪዳን ገቡልን ታስቦ ራት ይቆይ በጦም ሊያሳድሩን ግና የኮሎኔል ሽብር በቁማችን ገሎን ለጠባቡ መንጋ ማጎብደዱ ቀሎን ጫንቃችን ለሸክም አለና እያሰኘ ሳናውቅ ኖሮ ገሎን ታሪክ ዋሽቶ ጠፋ ትውልድ ቆመጠጠ ነበረ ነበርን እየደጋገመ ወይስ ትናንት ዛሬ ልዩ ሰማይና መሬት ለአገር መሞት መስዋዕት ተብሎ ፋራነት ብልጡ ዛሬ ፈልቶ የዲቪ አርበኛ ፖለቲካው ቡርቅቅ ለጠባብ ዘረኛ ኢንጂነር ዶክተሩ የእውቀት መናኸሪያ ፖለቲካው ጮሌ መርህ አልባ ጉዞ ማጠፊያ ላይ ሳይደርስ ሁሌም እጥፍ ብሎ የሚካድ መርህም በዚህ በዚያ ጠፍቶ ባንዳነት የቤት ልጅ ወገን መሸጥ ቆንጆ ክልል አንድ መወለት የገነት በርከፋጭ ሰው በላ ጥርስ ለጋሽ ህሊናን አሟጣጭ ሀገር ምን ሊፈይድ ክልል ሳለምቹ እኛ ተበዝባዦች እነሱ ወርቆቹ እስከ መቼ ታሪክ ተጨራምቶ ሊቆይ እስከ መቼ ሀገር መጫወቻ ልትሆን ብሎ የሚጠይቅ ምን ምላሽ ያገኛል ዝምታ ነው መልሱ ወይስ ታሪክ ዋሽቷል የጋምቤላ መሬት ስንቱ የሞተለት የቢሾፍቱ መሬት ስንቱ ያደቀለት የኢትዮጵያ መሬት ደም የፈሰሰለት ጠባቂ አጣ ዛሬ ቻይና ፈነጨበት ህንዱና አረቡ ዝርፍ ያጣጣፈበት ድንጋይ ዳቦ ዘመን ያኔ ባታየ ነው በዚያ ትውልድ ጊዜ አብረን በታገል ነው ቃልማ ቃል ነበር ሚዛኑ የከበደ ቃሌን አላት ብሎ ስንቱ ረገፈ ሀገር ሀገር ብሎ ስንቱ ተቀጠፈ የመደብ ልዩነት የህይወትን ሚዛን ከባድ ቀላል አርጎ የህይወት ጉድለት ለድሃው ተነፍጎ መስዋዕትነቱ ክብር ቦታን ሲያጣ ማየቱ ተለምዶ የኔው ብጠው ድሃ ለነሱ ጦርነት ሲማገር ጧት ማታ ሲሾም ሲሸላለም ፈርጣጩና ባንዳ ለአገር መስዋዕቱ ሲነፈግ እውቅና ጴጥሮስነት ከንቱ ከመሞት በበርከት ላላፊ ላግዳሚው ሁልጊዜ መንበርከክ አለና ጫኑኝ ባይ ሀገር ወገን ከጂ በፈላበት ሀገር ሙጃው እንክርዳዱ ሰው በይው አስበይው ገራፊው ቆራጩ ሽብርተኛው ፋሽስት ዘረኛው ጠባቡ ዋ ዝምታ ለበግም መጅበችቷት ያውቃል እጅን ማጠፍ ከንቱ እጅን ያስቆርጣል መጨመቱ ስህተት ባርነት ያመጣል ቃታ ያልሳበም ጣት በስብሶ ይወድቃል ዋ የአይሻ መሬት ስንት ይወደቀለት የባሌ ያረርጌ የጅማ መሬት ደም የፈሰሰበት የአፋሩ መሬት ስንት ሰው የሞተለት ዛሬ ሰው ጠፋና አረብ ጨፈረበት ኮሪያው ጅቡቲው ባለቤት ሆነበት ግራዚያኖ ነጩ ሚሊዮን ሲገድል ግራዚያኖ ጥቁር ብዙ ሺህ ሲበትር ጀግኖች ሲሰቀሉ ጀግኖች ሲገደሉ ምድር ቀውጢ ሆና አመፅን አርግዛ ጎህን ስትጠብቅ ብሩህ ቀን ሊመጣ እናም በከተማው በመላ ሀገሩ በዱር በገደሉ ከጠባብ ከፋሽስት ጓዶች ሲዋደቁ ፖለቲካ መድረክ ዛሬ አጣባቢዎች ከወዴት ነበሩ ጠባቦች በጋራ አድጌ አማራ ገዳይ ብለው ሲፎክሩ ባሲምባ በወልቃይት በቋራ መተከል ጀግኖችን ሲገድሉ ጠባቦች ሱዳኖች ግፍን ሲፈጽሙ ኢትዮጵያን ሲደፍሩ አቶ ጋሼ ዶክተር ወዴት ነበሩ እስቲ ለመመለስ ተነሱ ሞክሩ ትናንት ሀገር ገዳይ ትናንት ዜጋ ገዳይ ትናንት ሀገር ገዢ ጨቋኝ ህዝብ አሰቃይ ጀግኖች ያለቁ እንዴ ዛሬ አርበኛ ሲባል ንስሐ ሳይገባ ጸጸትን ሳያሳይ ታሪክም ድንበርም ጠባቂ ሰው ካጣ ጉድ በራሳችን ላይ ወዮላት ኢትዮጵያ ያ የከፋ መሬት የቡናው መብቀያ የሉባቦር መሬት የዚያም የወለጋ የሲዳሞ መሬት የሻኪሶ ወርቆ የኢትዮጵያ መሬት አስኮምጂ ያለሙ ባዕድ ጨፈረበት ዜጎቿ የት ገቡ ፎገራ ይቅርና ሽሮሜዳም ሰፋ ዳሸን ላይታሰብ ደፎ ላይወጣ አገር ማዳን ከባድ ህይወትን ጠያቂ መከራና ፍየል በደል አሽካሚ ዘረባና ወሬ በገበያው ድርቶ ባፍጦር ሰባቂዎች ድርጊት ታፈርበልቶ ሁሉም አፍረተ ቢስ ሁሉም ትችት አምራች ሁሉም ትውልድ ወቃሽ ሁሉም ታሪክ ደብሳሽ ሶስት ሺው ተክዶ መቶ ዓመት ተባለ የኔ ቢጤው ደሃ ጨቋኝ ተመሰለ። ያልነበረው ነበር ተብሎ ሲተረክ የነበረው ሲካደ ሰማዕት ሲወገዝ ትናንት የደም እጆች ዛሬ እርኩስ አፎች ትናንት የደም እጆች ዛሬ ዋሾ ምስክሮች ጉልበትም ለትግል መሆኑ ቀረና መንበርከክ መስገዱ የውርደት መውደቂያ ይሆን ተባለና ሰውሪያ ሆነ መጨቅየትን መርጦ እጆች ለጠመንጃ የሚል ጀግና ጠፍቶ ያድንጋይ ዳቦ ዘመን ከቶም ያላየ ነው በይመጣል ተስፋ በህልም እየኖር ነው እንክርዳዱ በስቶ እሚወይን በርክቶ ሀገር ጉድ መጣባት ማጨርታ ጋይ ጠፍቶ ያ የጎጃም መሬት ስንት የወደቀለት የአባይ ወንዛችን የተዘፈነለት የግብፅ መጫወቻ መሆን ነበረበት አቡኑ ታጣቂ ቆንጆን አሽኮርማሚ ሽማግሌው ጨቅላ የማይሆን መካሪ ሐኪምም ያው ጠንቋይ የምሁር አላዋቂ አሳን በተራራ ሊያረባ ፈላጊ ሰለባውም ደነዝ ሰላቢ አዳናቂ ገዳይ ሀፍረተ ቢስ ሽልማት ፈላጊ መጣና ድብልቅልቅ የጨረባ ተስካር ደልቅ አንከበሮ ለዘረኞቹ ዛር ጨቋኝ ደም አፍሳሹ ጠባቡ ፋሽስቱ ታሪክ ጻፊ ሆኖ ተረት ተረት ከንቱ መስካሪ አስታዋሽ እየተባባሉ የክህደት መደብር መንደርደሪያው ሞልቶ አዲስ ስም ወጥቶለት ፓርላማና ሸንጎ የአንበሩ ሽሚያ ክብር እየገፈፈ ሰው እያቀለለ የቅሌቱም ክርፋት የፈረንሳይ ሽቶ ሆኖ እያባበለ ስንቱ ተዋረደ ስንቱ ነሆለለ በህዝብ ሰቆቃ ላይ ተራኳች በዛና ተደሳች በዛና ሀገር ቅርጫ ሻመው በሌዎቹ መንጋ አስመሳዩ ታጋይ ሽፍንፍን ዘረኛ ዘመናዊ ባንዳ ተምቾች እየፈሉ ሀገር እየበሉ ዜጋ እየገደሉ የሳጥናኤል በረት በያውሬና የጉዱ ደደቢት አድዋ መንጋው የጠባቡ ሲርመተመት በአገር ሲቦጠቡጥ አገር ሲጨፍር ጧት ማታ ሰው የሚለው ጠፍቶ ቅጣት የሚቀጣ የሚጠራ ጠፍቶ እጆች ለጠመንጃ ጣቶችም አንድበው አንስብ ብለው ቃታ የጀግኖቹ ሀገር የሁሉ ኢትዮጵያ ማን ሊሰማት ይሆን ስትሸጥ ለባዳ ማን ሊያድናት ይሆን ስትጮህ ጠዋት ማታ የኢትዮጵያ መሬት ደም የፈሰሰለት የኢትዮጵያ መሬት ጀግና የሞተለት የት ሄደ የአገር ሕዝብ ጀግና ምን መጣበት ለባንዳ ለባዕድ መጫወቻ መሆን ማን ነው ያዘዘበት ጠቅላላ ፕሮግራማችን በዚህ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።